ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይልሳት 8 ዲግሪ ዌስት 11678 ሜጋሄርስ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ግንቦት 8 ቀን 2014 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሰኞ ግንቦት 8 ቀን 895 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ?
በቅድሚያ ዜና በማስከተልም ከፍኖተ ዴሞክራሲ ዝግጅት ክፍል ሆዳም ሲሸከም የበላ ይመስላል በሚል ርዕስ የቀረበውን የዕለቱን ሀተታ እናሰማለን። ከዚያም የህዝባዊ አመጽ መንገድ በየትና እንዴት በሚል ርዕስ የቀረበውን ሰፋ ያለ ትንታኔ አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል።
ለረጅም ዓመታት የአሸባሪ የወያኔ ቡድን የቅርብ አሽከር በመሆን ሲያገለግሉ የነበሩትና አሁን ስማቸውን ወደ አማራው ብልጽግና የቀየሩት የአማራው አስተዳደር ኃላፊዎች በፋኖ ላይ የተለያዩ ጥቃቶች ማካሄድ መጀመራቸው ተሰምቷል። እሁድ ግንቦት 7 በጎንደር የምኒልክ ብርጌድ የፋኖ አባሎችና አመራር ወደ ወልቃይት ለመጓዝ እንቅስቃሴ ሲያደርጉ በወታደሩ ክፍል መከልከላቸው የተነገረ ሲሆን የብርጌዱ መሪ ሻለቃ የታሰረ መሆኑም ታውቋል። ከዚህ በተጨማሪ በመዕራብ ጎጃም በቡሬ የፋኖ ታዬ ብርሃኑ ቤት በጥይት የተደበደበ ሲሆን እንዲሁም የሌላ ፋኖ መሪ ቤትም ተበርብሮ ቤተሰቦቹን ወደ ፖሊስ ጣቢያ ወስደው ያካሰሯቸው በኋላ የለቀቋቸው መሆኑም ታውቋል። ለጊዜው አስረስ ማሪ በአካባቢው ስላልነበረ ሊያስሩት አልቻሉም። በፎገራ ወረዳ የሚገኙትም የአሳምኖ ጽጌ የፋኖ አባላት እየተሳደዱ መሆናቸው እየተነገረ ነው። ከዚህ በተጨማሪ በተለያዩ ቦታዎች የሚገኙ የአብን አመራር አባላትም በፖሊስ ታፍነው እየተወሰዱ መሆናቸው ታውቋል። ለኦነግ ዘረኛው አገዛዝ እያገለገለ የሚገኘው የባዕዴን አመራር ከጥቂት ቀናት በፊት የወያኔ ቡድን ዳግም ወረራ ለማካሄድ ዝግጅት እያደረገ ባለበት ወቅት ህገወጦች ላይ እርምጃ እንወስዳለን የሚል መግለጫ ማስተላለፉ ብዙዎችን ያስገረመና ያስቆጣ መሆኑም የሚታወቅ ነው። በአሁኑ ወቅት ይህንን ሴራ ተግባራዊ ማድረግ የሚጠቅመው ወራሪውን የወያኔ ቡድንን እንጂ ሌላ ሊሆን እንደማይችል ግልጽ ነው ተብሏል። በአሁኑ ወቅትም በአማራ አካባቢ ማንኛውም መሳሪያ ያለው ነዋሪ መሳሪያውን በአራት ቀን ውስጥ እንዲያስመዘግብ አዋጅ መውጣቱን በአማራ አካባቢ አለመረጋጋትና አለመተማመን የሚፈጠር መሆኑ ይታወቃል ተብሏል። የአሸባሪ ወያኔ ቡድን በአማራ አካባቢ ባካሄደው ወረራ ከፍተኛ ውድመትና ወንጀል መፈጸሙ በጥናት ተረጋግጧል። በአስር ዩኒቨርሲቲዎችና በብሔራዊ ስታቲስቲክስ ቢሮ አማካኝነት ለአምስት ወራት ሲካሄድ የቆየው ጥናት እንደሚያመለክተው የወያኔ ቡድን 288 ቢሊዮን ብር ግምት ያለው ንብረት ያወደመ መሆኑን ተረጋግጧል። የወያኔ ቡድን በወረራው በጦርነቱ ምንም አይነት ተሳትፎ ያልነበራቸውን 6985 ሰዎች መግደሉን ከነዚህ ውስጥ 1793 ሰዎች በጅምላ የተገደሉ መሆናቸው ታውቋል። ጥናቱ በአጠቃላይ ከ240,000 በላይ በሆኑ ዜጎች ላይ የተለያዩ ጥቃቶች የደረሰባቸው መሆኑንና 1782 የሚሆኑ ሴቶች ጾታዊ ጥቃት የተፈጸመባቸው መሆኑን አረጋግጧል። ከእሁድ ግንቦት 7 ቀን በሽራሮ ግንባር በወያኔና በሻዕቢያ ታጣቂዎች መካከል ከባድ ውጊያ ሲካሄድ መቆየቱን ጉዳዩ የሚከታተሉ ምንጮች ገልጸዋል። ባለፉት ጥቂት ቀናት ሻዕቢያ ከአሰብና ከተለያዩ ኤርትራ ክፍሎች በርካታ ጦር ወደ ሽራሮ ግንባር ወሰደ መሆኑን ሲነገር፣ የወያኔ ቡድን ብዛት ያላቸው ታጣቂዎች ወደ ስፍራው ያጓጓዘ መሆኑን የዓይን እማኞች ተናግረዋል። በጦርነቱ ደረሰ የተባለው ጉዳት በግልጽኛ ምንጮች ማጣራት አልተቻለም። ከዚሁ ጋር ተያይዞ ወያኔ ከጠላምትና ከአዳርቃይ ጦሩን ወደ ወልቃይት እያስጠጋ መሆኑን ተዘግቧል። በሌላ በኩል ሮይተርስ የተባለው የዜና ተቋም ዛሬ ሰኞ ግንቦት 8 ቀን በአሰራጮች ትሙ የወያኔ ቡድን ታጣቂዎች የሚመለምለው የቤተሰቦቻቸው ላይ የተለያዩ ከባድ ጫናዎችን በመፍጠር መሆኑን ዘግቧል። ሮይተርስ የተማረኩ የወያኔ ቡድን ታጣቂዎችን በትግራይ የሚገኙ የሰብአዊ እርዳታ ሰራተኞችንና እንዲሁም ሌሎች በርካታ የትግራይ ተወላጆች በማነጋገር ካለፈው ጥር ወር ጀምሮ ባደረገው ጥናት የወያኔ አገዛዝ በቤተሰቦቻቸው ላይ አሰቃቂ ከበድ ያለ ጫና በመፍጠር ምልመላ እንደሚያካሄድ ገልጿል። ጋዜጣው ባሳሰበው በሰበሰበው መረጃ ወያኔ ወጣቶችን ለመመልመል ወላጆች ላይ የገንዘብ ቅጣት እንደሚያደርግ፣ ወላጆችን እንደሚያስር፣ በርዳታ ስር የተሰማሩ ግለሰቦችን ለመጥቀም እርጉዝ ሚስቶቻቸውን ሳይቀር እንደሚያስር፣ በአንዳንድ ሁኔታዎች ወላጆቻቸውን እንደሚገድል ከጠየቃቸው ግለሰቦች ዝርዝር መረጃ ማግኘቱን ዘግቧል። በአለፈው ወር ሚያዝያ 17 ቀን 2014 ዓ.ም በደቡብ አካባቢ በደራሼ ልዩ ወረዳ በታጣቂ ኃይሎችና በጸጥታ አስከባሪዎች መካከል በተደረገ የተኩስ ልውውጥ የሞቱ የቆሰሉና ሸሽተው ወደ ጫካ ገብተው ያልተመለሱ ሰዎች መኖራቸውን የዓይን እማኞች ለዜና ተቋሞች ገልጸዋል። እስካሁን 10 ሰዎች እንደሞቱ ሲታወቅ፣ ወደ ጫካ ሸሽተው ከነበሩት መካከል ከ200 በላይ የሚሆኑ ዜጎች እስካሁን የት እንዳሉ እንደማይታወቅ ለማወቅ ተችሏል። አድማጮቻችን የለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አውራችሁን ቆዩ።
የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ የተመሰረተበት 50ኛ ዓመት የወርቅ ኢዮቤልዩ ሰኔ 26 ቀን 2014 ዓ.ም በፈረንጆቹ አቆጣጠር ጁላይ 3 2022 በዋሽንግተን ዲሲ ይከበራል። ድርጅቱ 50ኛውን ዓመት ምክንያት በማድረግ ባዘጋጀው የግጥም ውድድር ላይ እንዲሳተፉ ለሁሉም ጥሪውን ያስተላልፋል። ግጥሞቹ ከሚከተሉት አበይት ሐሳቦች መካከል በአንደኛው ወይም በሁለቱ ላይ እንዲያተኩርም እንጠይቃለን። አንደኛ የኢሃፓ ፍናት ፈተናውና አይበገሪነቱ፣ ሁለተኛ የኢሃፓ ኢትዮጵያዊነትና የባንዳነት አፍራሽ ሚና። በውድድሩ ከአንደኛ እስከ ሶስተኛ ለሚወጡ ግጥሞች ሽልማቶች ተዘጋጅተዋል። ግጥሞቹ እስከ ሰኔ 8 2014 ወይም ጁን 15 2022 እንዲደርሰን እንጠይቃለን። ግጥሞቹ የሚላኩበት አድራሻ በፖስታ ESPIC 5309 ጆርጂያ አቬኒው ኖርዝ ዌስት ዋሽንግተን ዲሲ 20011፣ በኢሜይል eprp@eprp.com ወይም espic@aol.com ናቸው። የኢሃፓ 50ኛው ዓመት አዘጋጅ ግብረ ኃይል ሆዳም ሲሸከም የበላ ይመስለዋል። ለሆዳቸውና ለግል ጥቅማቸው ብቻ የተሰለፉ ወይም የቆሙ ሁሉ እይታቸው ከእንብርታቸው ሊርቅ አይችልም ተብሏል። ሆዳም ሲሸከም የበላ ይመስለዋል እንደተባለውም ነው። ያ ሁሉ ደም ፈሶ ህዝብ ስንት መከራና ስየል ተቀብሎ ትግሉ በተንኮል ሲደናቀፍ ከዚህ ሂደት ፍርፋሪ እናገኛለን ያሉ ሆዳሞችና የስልጣን ጥመኞች ከመጠጽበት ለሹመኞቹ አድረው ሲያረጠርጡ ማየት መገደዳችን ሐቅ ነው። አንጃና ግራንጃዎችም ወያኔ ለአመታት ሲመኘው የነበረውን ጸረ ኢሃፓ ጥቃት ሊያሟሉ ቅሌትን ተቀብለው ከሹሞቹ የጨቀየጭ አማሰር ወድቀዋል። ተቃዋሚነን ብለው ሲያደናግሩ የቆዩ ቡድኖችና ግለሰቦችም በሐቀኛ ይዘታቸው ማን እንደሆኑ ለማወቅም እድል አግኝተናል። ሆዳሞቹ የበሉ መሰላቸው እንጂ ምን አገኙ? በርግጥ የብሔር ጠባቦችና ገንታዎች አመቺ ሁኔታ የመጣላቸው መስሏቸው በሚጣሉት ህዝብ ላይ ሁሉ ግድያቸውን አጧጥፈዋል። በአሰቦት አዛውንት ላይ መፎከርም ጀብዱ መስሏቸው እንደገና በወንጀል ሲጨማለቁ ለማየት በቅተናል። የነዚህን በዚህ እንተዋውና የትግሉ አካል ነበርን ባዮቹ ምን ተጠቀሙ? ምን አገኙ? ምን አተረፉ ለህዝብ? መልሱ ምንም ነው። መሰላቸው እንጂ ያገኙት የለም። ክህደታቸው ይፋ ወጣ እንጂ የጨፈሩትና ያጨፈሩት አሳፍሯቸዋል። ጥቂቶቹ በመጡበት ከመጡበት ሲመለሱ ሌሎች ተከታይ መሆናቸውን እያየን ነው። ህዝብና ጓዶቻቸውን ክደው ማፈሪያ የሆኑትም ምንም ቢጎነበሱ የተመኙትን የሚያገኙ አይሆኑም። ያፋንን ሊሉ የቃጣቸው አዛውንት አንጃዎች ድርጅታችን ያሉትና ጓዶች በወያኔ ሲዘለፉ እንኳን መከላከል ተስኗቸው ሲርበተበቱ ታይተዋል። የጭምትነታቸው መንበርከካቸው ግን የሚያመጣላቸው ሽልማት የሚኖር አይመስልም። ሹሙ ሊሾማቸው የሚቋምጡ የራሱ ሰዎች ገና ብዙ ናቸው። የአማራውን ህዝብ ትግል መራን ያሉት ሟሾች ቢሆኑ ህዝብ ይህን እውቅና ስላልሰጣቸው ተንጓለው የመቅረስ አደጋ ላይ እንዳሉ ለሁሉም ምስጢር አይደለም። በሁሉም ገዢዎችና አሽቃባጮቻቸው ተንቀው የነበሩ ህዝቦች አማራ፣ አፋር፣ የደቡብ፣ አኝዋክ ወዘተ መብታቸውን ሊያስከብሩ ተነስተዋልና በስማቸው የነገዱ ሁሉ ሀፍረት መከናነባቸው እጣ ክፍላቸው መሆኑ አልቀረም። የገለማውን ስራት ለማስቀጠል ሹሞቹ ሲምሉ ሲገዘቱ ሰየው ብሎ ተቀብሎ የሽግግርን ሂደት እንዲያውም አውግዞ ለወያኔ የምርጫ ቧልት ራሳቸውን ያጩት ሁሉ ከህዝብ ጓራ መውጣታቸው ይፋ ሆኗል፣ ተረጋግጧል። ለነገሩ በወያኔ ህግ መሰረት ለምርጫ መዝገባ የሚያስፈልጋቸውን ፊርማ ቁጥር እንኳን ያሟሉ ያልቻሉና የሚችሉም ያይደሉ ናቸው። ያው ወያኔ ሸፋፍኖ መዝግቦ በሉ በቧልት ያጅቡኝ እስካላላቸው ድረስ ማለት ነው። ከመቅጽበት ህዝብን ከፍተው ከወያኔ ጎራ የገቡት ሁሉ የሹሙ ጎራ ደግሞ የወያኔ እንጂ የህዝብ አይደለምና አንጃ ግራንጃዎቹን ባንዳዎቹን ጭምር ብዙን ሳይርቅ አስከፊ ውድቀት መከናነባቸው የማይቀር ለመሆኑ ምንም ጥርጥር የለንም። ወራት አልፈዋል። መጪዎቹ ወራት ያገዛዙን ቀውስ እንጂ ጥንካሬ የሚያሰሙን የሚያሳዩን አይሆኑም። የሹሞቹ ቀውስ ተባብሷል፣ መውጫ ቀዳዳቸው ጠቧል። ወያኔ ያዘጋጀውን ፈንጂ ሁሉ አፈንድቶ አሽመድምዷቸዋል። ጮሌ የሆኑ መስሏቸው በጠባብ ብሔረተኝነት የሰበሰቧቸው ጽንፈኛ ቡድኖች ራሳቸውም ራስ ምታት ሆነውባቸዋል። ሰለባ ሆኖ የባጀውን ህዝብ ከፋፍሎና አሽመድምዶ ለማቆየት ብዙ ሴራ ቢጎነጎንም ኢትዮጵያዊነት ላይ ጥቃት በማድረስ ላይ ያሉት አስመሳዮች የዚህም አካል ናቸው። ህዝብ ግን አገሩን ለማስከበርና ወያኔን ለማውደም ትግሉን በመቀጠል ላይ ነው። እንቅፋት የሆኑ ሹሞች የህዝብን ፍላጎት ካላዳመጡና ካላሟሉ የገማውን ስርዓት እናስቀጥላለን ካሉ መጨረሻቸው ያጭር ጊዜ ውድቀት መሆኑ ምንም አያጠራጥርም። ህዝብና የሽግግርን ሂደት ክደው ከሹሞቹ ስር የወደቁትም ከርሳደሮች እንዲሁ መጨረሻቸው የሚያምር አይሆንም። ወዳጆቻቸውን ነን ያሉ በጊዜ ወደ መጡበት እንዲመለሱ መምከራቸው አለ ምክንያት አይደለም ማለትም እንችላለን። ሆዳቸው ያሸንፋቸዋል ወይስ በጎ ምክርን ያዳምጣሉ ለሚለው መልስ የምናየው ይሆናል። ዋናው ሌላ ነጥብ ግን ሹሙን ከቦታው ያደረሱት አሜሪካኖች ራሳቸው ሹሙ የተሳሳተ ምርጫ ነው ብለው መደምደም መጀመራቸው ነው። ተወዳጅነቱ ሆነ ችሎታው ተጋኖ ነበር ማለት የጀመሩት አሜሪካኖች ከመጣዱ ወደ እሳቱ እየሆነ ነው ያሉትን የኢትዮጵያ ሁኔታ በተመለከተ ሹሙ አባባሰ እንጂ ችግሮቹን ሊያረግብ ሊፈታ የሚችል አይደለም ብለው እየደመደሙበት ነው ተብሏል። ይህ ደግሞ ችኩሎቹንና በባዕድ ትዕዛዝ ሹሞቹ ስር የወደቁትን ቅጥረኞች ሁሉ ሊያሳስብ የሚገባ ክስተት ነው። በዚህ ሁኔታ ባዕዳንን መውቀስ መፍትሄ አይደለም። ለብሔራዊ ጥቅማቸው ያመኑበትን ይሰራሉ እንጂ የኢትዮጵያን ጥቅም ሊያስቀድሙ አይጠበቅም። ወቀሳውና ውግዘቱ የሚመለከተው ሹሞቹና አጫፋሪዎቹን ወያኔን ነው። የተመኙትን ጥቅም ያላገኙትን ከርሳደሮች ነው መውቀስ ነውና የተለወጠ ምንም የለምና ትግላችን በነበረው ይዘትና ግለት መቀጠሉ የግድ ነው። በወያኔ ላይ ሲወሰድ የነበረው እርምጃ ሁሉ ተጠናክሮ ተስፋፍቶ መታየት ይኖርበታል። ማዕቀቡ አድማው ሻጥርና ጥቃቱ ማገርሸትና መቀጠሉ አስፈላጊ ነው። እንደ ከዚህ ቀደሙ አንድነትን አጠናክሮ ጠባቦችን ሁሉ ማሳፈርም ቅድሚያ ሊሰጠው የሚገባ ነው። ኢትዮጵያዊነትን ትቶ ወደ ጎጥ መዝቀጡም የማይሞከር የማይታሰብ መሆን አለበት። ተቃውሞው መጠናከር አለበት እንጂ ለውጥ የመጣ ይመስል የህዝብ መሰረታዊ ጥያቄዎች ምላሽ ያገኙ ይመስል ወያኔ ያበቃለት የተወገደ ይመስል ትግልን ማቆም ማቀዝቀዝ አገርን በከፍተኛ ደረጃ መጉዳት ይሆናል። በዚህ ላይ ምንም ብዥታ ሊኖር አይገባም። በሹሞቹ ቀመርና እቅድ መሰረት በቀደዱልን ቦይ ከፈሰስ በሚቆጣጣሩት ምርጫ አጃቢዎቻቸው ይገቡና በወያኔ ኢህአዴግ አሸናፊነት ጥቂት በርጩማዎችን ይለገታሉ። ጥቂት ለመጪው ዓመታት ወያኔና ሹሞቹ ባጀብ ይከተላሉ ማለት ነው። ቀደም ያየነው ነው። ተቃዋሚ ተብዮች ፓርላማ ሲገቡና ኢምንትነታቸው በአደባባይ ሲያረጋግጡ መሳለቂያ ሲሆኑ ለውጥ ግድ የሚላቸው እርምጃዎች አልተወሰዱም የሚወሰዱም አይደሉም። ለውጥ መሰል ማደናገሪያዎች ናቸው የበዙት። የወያኔ አዋጆችና ጸረ ኢትዮጵያ ህጎች አልተሻሩም። የወያኔ መዘዝ ሰንኮፉ ከስሩ አልተነቀለም አልተወገደም። ኦህዴድ ስም ቀየረ አልቀየረ የኢህአዴግ ልጅ ነው። ኢህአዴግ ደግሞ የደደቢቱ ወያኔ ሁላጅ ነው። ለነበር እንኳን ሌላ ማለት የሚቻል አይደለም። ሹሙ ኢህአዴግን አድሰን እናስቀጥላለን ሲልና ለሻቢያም ለደብረ ጽዮንም ሲቅለሰለስ ያየነው ምላስ አድጦትና ትሁት ሆኖ ሳይሆን የልቡን ሆኖበት የግድ ሆኖበት ጠባዩ ይዘቱ ሆኖ ነው። ሌላ መመኘትና ባጉል ተስፋ መናጥ ቢበዛ አጓት እንጂ ቅቤ አያስገኝም። በተስፋ የሚኖር በምኞት መሞት እንደሚችልም የጠፋን ሐቅ አይደለም። ትግልን መቀጠል ከግባችን ለመድረስ ወሳኝ እንደመሆኑ መጠን ትግላችን እንደገና መፋፋምና መስፋፋት መቀጠል ይኖርበታል። የሚያታግሉን መፈክሮች አሰባስበው በትግል የሚያስተማሩን መሰረታዊ ጥያቄዎች በርካታ ናቸው። የሰላም ሰበካውም በቅድሚያ ሰላም የነሱትን ኃይሎች የሚመለከት እንጂ ከተበደለው ሕዝብ መጠየቅ ያለበት አይደለም። ሕዝብማ በጭቆና ተቀፍድዶ እየተሰቃየ ነው። መብትና ሰላምን ተነፍጓል። ሰላም አጥቶ ተበድሏል። ወንጀለኞቹ ናቸው አደብ እንዲገዙ መብት እንዲያከብሩ ሰላም መንሳታቸውን እንዲያቆሙ መደረግ መገደድ ያለባቸው። ሰላም ያጣ ሕዝብማ የተበደለና አገሩን ሊያጣ ያለ ሕዝብማ አገሩን ለማዳን መብቱን ለማስከበር ሰላምና ብልጽግናን ለመጎናጸፍ ባለው አቅም ሁሉ በሁሉም መስክ ሁለገብ ትግሉን መቀጠል ማፋፋም አለበት። ለወሳኙ አገር አድን ትግል በህብረት እንነሳ። ጸረ ወያኔ ጸረ ኢህአዴግ ትግላችንን ለድል እናብቃው። ድል ለኢትዮጵያዊነት።
Go ወንዴው ከላሸገ ክብሩን ካዋረደ ፈጣን ፈጣን የግምጣናው ይፍራ ይልፋ ደግሪታ የቁምናው ይፎር ሆም የለው መላ በልባለው በልበለው በልባለው በልበለው 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 አጋለው ወቃልኝ በለው 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 ዳም ለሆዱ ይስከናል የወገኖቹን ለጌታው ሲሮጥ ባለልኝ ተስፋ ሁኔታው ሲያመች ትግሉ ሲያበቃ አሽከነጠረው እንዳላቂቃ ተወረወረ እንዳሮጌ ካእቃ እቃ 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 ከመላ ሁሉ ለትብ እያለ ያገሩን ታሪ ያካለለ ፋርዶዋር አይስን ቶዳማለ ያመላል መንገዲ ወዛ መንገድ አንድ ቢተና አንድ ቢወደድ አባታ ሶቃሽ ይጃይ ወለድ አገራዋራሽ ይጃይ ወለድ ታሪካ ብራፊ ይጃይ ወለድ
የህዝባዊ አመስ መንገድ በየትና እንዴት ህዝብ መሰረታዊ መብቶቹን ተነፍጎ ባለበት ሁኔታ አመጽ የሚጠበቅ ክስተት መሆኑ ሲነገር የኖረ ሐቅ ነው። ይግሃጅ የሆነ እውነት እንዳለ ሆኖ ግን በያገሩና በየቦታው የተነሱ ህዝባዊ አመጻዎች በሞላ ተሳክተው በያገሩ የሚኖረው የተገፋና የተጨቆነ ህዝብ ሁሉ መብቱን አግኝቷል ንጻነቱን ተጎናጽፏል ማለት አይቻልም። በቅርብ አመታት በመካከለኛው ምስራቅ በሰሜን አፍሪካ የተነሱት ህዝባዊ አመጻዎች ብዙ ደም የፈሰሰባቸው ብዙ ህይወት ያለፈባቸው ቢሆኑም የየሀገሩ አድህሮት ኃይላትና ዓለም አቀፋዊው የከበርቴ ስርዓቶች ተመሳጥረው እንዴት እንዳከሸፉት ከእይንታችንም ሆነ ካምሮአችንም ያልጠፋ የቅርብ ትዝታዎቻችን ናቸው። በሀገራችንም ህዝብን ከዳር እስከ ዳር አስተባብሮ ያስነሳውን አገር አንቀጥቅጥ የ1966 ህዝባዊ አመጽን ፋሽስታዊ ወታደራዊ መንግስት ከአገር በቀል የአድህሮት ኃይላት ጋር አብሮ በሶቪየት ጣልቃ ገብነት ታጅቦ በብዙ መቶ ሺህ የሚቆጠሩ ዜጎችን በአረመኔነት ከበላ በኋላ የህዝቡን አመጽ አንገት ቆልምሞ አገሪቱንና ህዝቡን ዛሬ እያየን ላለነው ጠባብና ዘረኛ የወያኔ ቡድን አጋልጦ እንደፈረጠጠ ህዝባችን የሚያውቀው ጉዳይ ነው። ዛሬ በዚህ ጽሑፍ አማካኝነት በዋናነት ልንወያይበት የተነሳ ነው በሀገራችን እያየን ስላለ ነው የህዝብ በየቦታው መነሳታቱንና አመጹን ነው። አመጹን የመምራቱም ሆነ ያመጹ አካል ሆኖ መሰለፍ በቅድሚያ ያመጹን ባህሪና ተጨባጭ ሁኔታ በጥልቀት መመርመርን ግድ ይላል። ይህን ማድረግ ሲቻል ደግሞ የአሁኑን ሁኔታ ከቀደሙት በሞላ ምን ልዩ ያደርገዋል የሚለውን መሰረታዊ ነገር ለመገንዘብ የተሻለ ሁኔታን ይፈጥራል ብለን እናምናለን። ኢትዮጵያ በተራዘመ ታሪኳ ከብዙ ውጣ ውረድ በኋላ ሀገራዊ ህልውና ካገኘች ጀምሮ ኢትዮጵያዊ የሆነ መንግስት ያጣችበት ወቅት የአሁኑ ጊዜ ነው ብለን እናምናለን። ይህ ማለት ግን ሀገራችን ዴሞክራሲያዊና ፍትሃዊ ስርዓት ለመፍጠር ችላ የሰፊው ህዝብ መብትና ልዕልና ተከብሮ ኖራለች ማለታችን እንዳልሆነ አንክሮ ሊሰጠው ይገባል። ቤትም ቦታ ይሁን ቤት መንግስትን መንግስት የሚያሰኝ የጋራ ባህሪ አለ። በየቦታው በተለያየ የታሪክ ወቅት መንግስታት ጨቋኝ ይሁኑ ዴሞክራት፣ አድሃሪ ይሁኑ ተራማጅ፣ ናዚስት ይሁኑ ፋሽስት ወዘተ ይህ መለኪያ ለሁሉም የሚሰራ ነው። ይኸውም አንድ አገር መንግስት አለው ከተባለ ሀ የመጀመሪያ ተግባሩ አገራዊ የሆነ ብሔራዊ ጦር መስርቶ ያገሩን ዳር ድንበር መጠበቅ ነው። ኢትዮጵያ የብዙ ሺህ ዓመታት ታሪክ አላት ስንል ይህንኑ ለዘመናት የታወቀ ዳርና ድንበሯን አስጠብቃ መኖሯን ተመርኩዘን ነው። በዓለም ታሪክ በሞላ መንግስታት ድንበራቸውን ለማስጠበቅ ከቻሉም ለማስፋት ታግለዋል። የናዚ ጀርመን ሂትለር እንኳን በአንደኛው የዓለም ጦርነት ጀርመን የተወሰደባትን ድንበር ለማስመለስና አልፎ ተርፎም ለማስፋፋት ለሁለተኛው የዓለም ጦርነት መንስኤ ሆኗል። እንስፋፋ ሌላ ሀገር እንያዝ ሳይሆን ዋናው ጥያቄ አገሩን እየቆረጠ ለባዳን የሚሰጥ መንግስት ተብሎ የሚጠራ ገዛዝ ግን በታሪክ ወያኔ ካልሆነ በጭራሽ ተሰምቶ አይታወቅም። የኢትዮጵያ ዳር ድንበር ስንል በታሪክ ህዝባችን በተለያየ የታሪክ ወቅት መስዋዕትነት እየከፈለ ያስጠበቀው መሬት ብቻ ሳይሆን አየሩን፣ እጽዋቶቿን፣ እንስሳትን፣ ጫካውና ደኑን፣ በአገሪቷ ማህፀን ያሉትን ማዕድናትን ወዘተ ማለታችን ነው። የተባበሩት የዓለም መንግስታት ቻርተርም የየሀገሮች የአየር ክልል አለ። ለዚህ ነው አንድ አገር የሌላውን አገር የአየር ክልል ጥሶ መግባት የማይፈቀደው። ወያኔ የኢትዮጵያን ደንና ጫካ ያስጨፈጭፋል፣ ብርቅዬ አራዊቶቿን በፈረንጆችና በአረቦች ከፍ ያለ ዋጋ በሚሰጡት ያስገድላል፣ ያስፈጃል፣ ማዕድኖቿን የታሪክ ቅርሶቿንም ያጠፋል፣ ያስጠፋል፣ ይቸረችራል። የወያኔ ተግባራት ሲደመሩ አሁንም ኢትዮጵያዊ የሆነ መንግስት ኢትዮጵያ በታሪኳ ያጣችበት ጊዜ የመሆኑ ማስመስከሪያ ነው። ለ የወያኔ ህገ መንግስት ኢትዮጵያ ለ25 ዓመታት ካለ ህገ መንግስት አንድ ጽንፈኛና ጠባብ ዘረኛ ቡድን በነደፈው የመጨፍቆኛና የመበዝበዣ አገርና ህዝብን ማዋረጃ ሰነድ እየተገዛች ያለች አገር መሆኗን መግለጫ ማህደር ነው። ወያኔ የቅዠትና የጭካኔ የውሸት ማህደር ነው። ኢኮኖሚው በ10% አድጓል፣ መብት ተከብሯል፣ ጦርነት ጠፍቶ ሰላም ሰፍኗል፣ ወዘተ እያለ ሲያደናቁረን 25 ዓመታት አልፈዋል። ወያኔ በውስጣዊ ባህሪው ከመስረታው ጀምሮ ውሸት መመሪያው የፍላጎቱ ማስፈጸሚያ መሳሪያው ነው። ውሸቱን ይደጋግማል። እኛ ማንሳት የምንሻው በተጨባጭ ባገሪቱ ላይ ሰፍኖ የሚታየውን እውነት ነው። እውነት አንድ ብቻ ነው። እንደ ወያኔ ውሸት የሚደጋገም የሚባዛም አይደለም። የምናነሳው እውነት መጽሐፍ ቅዱስም ሆነ ቁርአን ከሚሉት እውነት ጋር ተመሳሳይ አለበለዚያም ተወራራሽ አይደለም። ቁርአንና መጽሐፍ ቅዱስ ላይ ያለ እውነት በእምነት ላይ የተመሰረተ ነው። ማንኛውም ዜጋ ያመነበት እምነትን ሊከተል ሊተውም ሆነ ሊቀይር መብት አለው። መንግስት በእምነት ላይ ጣልቃ እየገባ ዜጎችን ለማደናቆር እምነታቸውን ለመከፋፈያ እንደ መሳሪያ ሳይጠቀም ማለታችን አንክሮ ተሰጥቶት ማለት ነው። እኛ የምናወሳው እውነት ህዝባችን በተጨባጭ አገሪቷ በአጠቃላይ ያለችበትን እውነት ገላጭ ነው። ይህን መሰሉ እውነት በአሃዝ ሊገለጽ የሚችል በተጨባጭም የሚታይ ነው። ህዝባችን በረሃብ እየተቆላ ነው። ሀገራችን እየተቸረቸረች፣ የህዝባችን ሁለገብ መብት እየጠፋ፣ ህፃናት እየተሸጡ ወዘተ ነው ስንል፣ ወያኔ ደግሞ ኢኮኖሚው አድጓል፣ ጦርነት ቆሟል ይለናል። የወያኔ ጎጠኛና ዘረኛ ቡድን ያላለው ነገር የለም። የሚለው ሁሉ ሐሰት፣ የሚያወራው ሁሉ ውሸት ስለሆነ ነው እንጂ በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ፣ በጎንደር፣ በወሎ፣ በሸዋ፣ በየክልሉ በአጋዚ የዘር ጦር ለሚጨፈጨፈው ህዝባችን ግን ጦርነቱ አላቆመም። ወደ ሶማሌና ሱዳን በማያውቁትና በማይመለከታቸው ጦርነት ውስጥ በወያኔ የባዕዳን ገዢዎች ፍላጎት ለጦርነት እየማገዳቸው ላለው ወጣቶችና ቤተሰቦቻቸው ጦርነቱ አላቆመም። የኢኮኖሚው አድጓል ተደጋጋሚ ውሸት ለረሃብተኛው ህዝባችን በምግብነት አላገለገለም። ከሁሉም በላይ ግንዛቤ ማግኘት ያለበት የሰላም ምንጩ የጦርነት አለመኖር ሳይሆን የመብት መከበር ነው። አገር ዜግነትና ዴሞክራሲ የተያያዙ ናቸው። ዜግነትና መብት ግን በሕገ መንግስት ስለተጻፉ ብቻ የሚከበሩ አይደሉም። ዜግነትና ዴሞክራሲ የተያያዙ ናቸው ካል ወደ ባለቤትነት ጥያቄ መመለሱ ግዴታ ይሆናል። ይህን ማድረግ ከተቻለም ብቻ ነው ዜግነትና ዴሞክራሲ የተያያዙ የሚሆኑት። ይህም ሲሆን ብቻ ነው ሕገ መንግስት ህዝብን በእኩልነት ሊያይ የሚችለው። ሕገ መንግስትና ሕግ አንድ አይደሉም። በሕገ መንግስት በአገራችን የወያኔ ማህደር ላይ የዜጎችን እኩልነት ተከብሯል ይላል። በሕግ ፊት የዜጎች እኩልነት የማይከበር ፍትህና ርትዕ የሰፈኑ ካልሆኑ ሕገ መንግስቱ ህዝባዊ ሳይሆን የአምባገነኖች የጽንፈኞችና የነሱ ተከታዮች መፈንጫና መገልገያ፣ ለሰፊው ህዝብ ግን መበዝበዣ፣ መጨቆኛና መረገጫ መሳሪያ ሆኖ ነው የሚቀረው። የወያኔ ማህደር የዚህ ሁኔታ መግለጫ ነው። የወያኔ ህገ መንግስት ተብየውም ሆነ ህጉ የኢትዮጵያን ህዝብ መብት ማክበር ቀርቶ ዓለም አቀፋዊ ይዘት ያለውንም የሰብአዊ መብትን የሚያከብር አይደለም። ሰብአዊ መብት የሰው ልጆች የጋራና መሰረታዊ መብት ነው። ሰብአዊ ሆኖ ለተፈጠረ ሁሉ ሊነፈግ የማይችል የመብቶች ሁሉ መሰረት ነው። ሰው ሁሉ ሳይተነፍስ መኖር እንደማይቻለው ሰብአዊ መብቱን ከተነፈገ ማሰብ ጭምር ይሳነዋል። በነፃ የማሰብና የመንቀሳቀስ መብት በአእምሮ ማዕከልነት የሚከናወን የንቃት መለኪያም ነው። ይህ ስለሆነም ነው የሰብአዊ መብት መከበር ዓለም አቀፍ ድንበር የለሽ ሆኖ የሚገለጸው። የዚህ መብት መከበር ከዴሞክራሲና ከተለያዩ ተቋሞች መብቶች ጋርም በጣም የተሳሰረ ነው። አበው በጣም ቀድመው አለባብሰው ቢያርሱ ባረም ይመለሱ ብለዋል። የወያኔ ዘረኛና ጎጠኛ ጠባብ ቡድን ይጋለጥ ግባተ መሬት ይጣደፍ የምንል ከሆነ ደግሞ ዛሬ በአገራችን የሚታየውን ቅራኔ አብጠርጥሮ ማየት የግድ ይሆናል። የመጀመሪያና ዋነኛ ቅራኔ በወያኔ ዘረኛና ጎጠኛ ጸረ ዴሞክራሲ ጽንፈኛ ቡድንና በኢትዮጵያ ሕዝብ መካከል መሆኑ የተረጋገጠ ነው። ቀን በተረቀ ቁጥር እውን እየሆነ የመጣውን ኢትዮጵያዊነት ወያኔንም ሆነ ጽንፈኝነትን በአጠቃላይ እየታገለና እያጎለበተ መምጣቱን ነው። ህዝባዊ አመጽ በየቦታው እየተቀጣጠለ መታየቱም ይህን ክስተት ገላጭ ነው። ኢትዮጵያዊነትን ጥሎ ዴሞክራሲያዊ ሆነ ፍትሃዊ መብትን ማምጣት የሚታሰብ አይደለም። በወያኔ ከስልጣን መወገድ የምንግባባ ከሆነ ደግሞ ከወያኔ በኋላስ የሚለው ጥያቄ ላይ የጠራ አቋም መኖር አለበት። ይህ መሆን አለበት ካልን ደግሞ ወደ 1960ዎቹ ዓመታት የካቲት ጥያቄዎች መመለሱ ለናልፈው የማንችለው ሐቅ ነው። የካቲት ጥያቄዎች ዛሬም ሕያው ናቸው። የካቲት ጥያቄዎች ዛሬም ወያኔ እየታገሉ እያታገሉም ነው ስንል እነዛ ጥያቄዎች የጎጥ ሳይሆኑ የኢትዮጵያ ሕዝብ ጥያቄዎች በመሆናቸው ነው። የወያኔ ዘረኛ ጎጠኛ ቡድን ጸረ ዲሞክራሲ፣ ጸረ ሁለገብ መብት፣ ጸረ ኢትዮጵያ መሆኑ ብቻ ሳይሆን ጸረ ሰብአዊ መብትንም ጭምር ነው። ይህንን በሁለገብ ተግባሩ የቆሸሸ ቡድን በምን መንገድ መታገል እንደሚገባ ቀደም ብሎ ታላቁ ባለቅኔና የሥነ ጽሑፍ ሰው ኃይሉ ገሞራው በሚከተለው መንገድ ባጭሩ ገልጾት ነበር። ያልታጠቀን ወገን በታንኳች ሲነዳው፣ በቤት በመንደሩ ጤናውን ሲነሳው፣ አቤትም ለማለት በሰልፍ ሊከጅለው፣ በባሩድ በጥይት ጨክኖ ሲቆላው፣ ታጥቆ ከመመከት ሌላ ምን ምርጫ አለው? አንገብጋቢውና አብከንካይ ጥያቄው ወደብንም ጠላንም ባጭሩ ይኸው ነው። አገር ላጥፋ እያለ የሚያበጥን ኮርማ ገልብጦ መግራት ነው በተግባር አውድማ። ላጥፋችሁ እያለ ያስቸገረን ወይፈን ምሱ ሲኮላሽ ነው እብሪት እንዲመክን። ኢሰብአዊ ሆኖ በዘረኛነቱ ራሱ ባመጣው በገዛ ጥፋቱ መሰሉን የሚንቅ የከንቶች ከንቱ ምን ምህረት ያሻዋል ቢፈረድ ለሞቱ? የምን ርህራሄ ለዚህ መሰል ገልቱ? ወገኑን አገሩን ቸብቻቢ ለብርቱ ለገበያ አቅራቢ ልብ ኩላሊቱን። ገሞራው በሕይወት እያለ ይህን ወያኔን በሁለገብ መልኩ የሚገልጽ መልእክት ጥሎልን አልፏል። መልእክቱን ጥሎልን ማለት ብቻ ሳይሆን ምን መደረግ እንዳለበት ስርወተ መልእክቱን አስቀምጧል። እውነት ስለሆነ መከተልና መተባበር የአሁኑ ትውልድ ግዴታና ኃላፊነትም ነው። ሀገራችን በተለያየ ቦታና አካባቢ ህዝባዊ አመጽ እየታየ እየተቀጣጠለም ነው። እነዚህ አመጻዎች አገር አቀፍና ኢትዮጵያዊነት የተላበሱ እንዲሆኑ መታገል የወቅቱ ግዴታዎች መሆን ይኖርባቸዋል። በየቦታው መሬቱን የተነጠቀው አራሽ ህዝብ የመሬቱ ባለቤት እንዲሆን፣ የሀገሪቱ ሰራተኛ ክፍል ለመብቱ እንዲቆም፣ በገጠሪቷ ኢትዮጵያም ሆነ በከተሞች የሚኖሩ ሴቶች በነፃ የመደራጀት መብታቸው እንዲጠበቅ፣ የተለያየ እምነት የሚከተሉ ዜጎች እምነታቸው እንዲከበር፣ የአገሪቱ የተፈጥሮ እና የማዕድናት መዘረፍ እንዲያከትም ወዘተ በመታገል ትግሉን አገር አቀፍ በሆነ መንገድ ወደ ዲሞክራሲያዊ የፖለቲካ ትግል ማሸጋገሩ ወሳኝ ነው። ወያኔም ሆነ ሌሎች መሰል ጽንፈኞች ይህንን መሰል ትግሉን ለጽንፈኝነት ዓላማቸው መጠቀሚያ እንዳያደርጉት በሕዝብ ውስጥ አጥብቆ መስራትና ሕዝብን ማቀራረብ፣ በመሰረታዊ የመብትና የነጻነት ጥያቄዎች ዙሪያ ማሰባሰብ ለነገ ሊባል የማይችል ወሳኝ ተግባራችን ሆኖ መወሰድ ይኖርበታል። ወያኔ በተለያየ ትናንሽ ጥቅማጥቅም እያነሆለላቸው ለአባይ ግድብ አዋጡ
በተፈጥሮ ማዛባትም ሆነ ባየር ጸባይ መበከል በህዝብ ላይ የደረሰውን ድርቅ እና ረሃብ ከኛ ጋር ሆናችሁ ተቋቋሙ ወዘተ እያለ ገንዘባቸውንና ንብረታቸውን የሚበዘብዘው የዲያስፖራ ዜጎች እዚህ ወያኔን የማጠናከር ተግባር እንዲታቀቡ ጥሪ እናቀርባለን። ወያኔ በስልጣን እስከቆየ ድረስ እንኳን መሬቱ ታርሶ ቀርቶ ሰማዩም ተችሎ ቢታረስ የረሃብና የህዝባችንን ስቃይ መራዘምን ይፈጥር እንደሆነ እንጂ ለችግራችን መፍትሄ ሊሆን አይችልም። በዚህ ሁኔታ ወያኔን መደገፍ ራስንም ከወያኔ ጋር ለህዝብና ለታሪክ ፍርድ ማዘጋጀት መሆኑን ካሁኑ መገንዘብ ጠቃሚ ነው። ሃ አገራዊ የሆነ ብሔራዊ ኢኮኖሚ አለመኖር። በሀገራችን ኢትዮጵያ አገራዊ ኢኮኖሚ ተጠቃሎ በወያኔ ዘረኛ ቡድንና በባዳን ከበርቴዎች እጅ የወደቀበት ብሔራዊ ከበርቴ እንዳያቆጠቁጥ ሆን ተብሎ የተፈረደበት ሁኔታ ውስጥ ተዘፍቃ ትገኛለች። የሀገሪቱ ዋነኛ የኢኮኖሚ ምንጭ የሆነው መሬት ያራሹ ህዝብ ንብረት ሳይሆን የወያኔ የግል ንብረት በመሆኑ መሬቱ ወያኔ በፈለገው ዋጋ እየተሸጠ ለአረቦች፣ ህንዶች፣ ቻይናውያን ወዘተ ቁጥጥር ስር እንዲውል ተደርጓል። በገጠሩ ህዝብና በከተማው ነዋሪ ዜጋ መሃል የነበረው ጤናማ ኢኮኖሚያዊ አቅርቦትና ግንኙነት ተቋርጧል። እነዚህ መሬት የተቸረቸረላቸው ባዕዳን ከበርቴዎች የሚያመርቱት ለሀገራቸው ህዝብ ምግብ የሚሆን ምርት ለዓለም ገበያ የሚያቀርቡት ፍጆታ እንጂ በረሃብ በከተማም ሆነ በገጠር ለሚቆላው ህዝባችን አለመሆኑ ከሚታየው ተጨባጭ ሁኔታ እየታየ ያለ ነው። ኢትዮጵያዊ የሆነ ብሔራዊ ከበርቴዎች እንዳያቆጠቁጡ ሆን ተብሎ የተሰራበት ነው። ከዚህ በተጨማሪ የዘር ፖለቲካው ዜጋው ከቦታ ቦታ ተዘዋውሮ እንዳይሰራ የሚያግድ ስለሆነ ብሔራዊ ከበርቴ ለመፍጠር ተጨማሪ የግር ብረት ሆኗል። በዛሬቱ ኢትዮጵያ ከበርቴ ይጠራ ቢባል የጀርባ አጥንት የሌለው አቀባባይ ከበርቴ የሚባልና በዋናነት ከወያኔ ጋር የዘርና የጎታ አረግ የተያያዙ ጥቂቶች ብቻ ናቸው። የወያኔ ቱባ ቱባ መሪዎች አገርንም እየሸጡ በተለያዩ የዓለም ባንኮች መጠን የለሽ ገንዘብ የሚያሸሹት ባላቸው የዘር ጦር ህዝብን እየጨፈጨፉ መኖር እስከተቻላቸው ብቻ ነው። ከተለያዩ የአገሪቱ ብሔርና ብሔረሰቦች እየተመለመሉ በየአካባቢው የተሾሙት ወዳደሮች ጭምር የየአካባቢውን ህዝብ በመግፈፍ ትልቅ ንብረት እንዳካበቱ ህዝባችን በደንብ የሚያውቀው ነው። እነዚህ ወዳደሮች እድሜያቸውም ሆነ እጣ ክፍላቸው ከወያኔ መኖር አለመኖር ጋር የተቆራኘ ነው። ከተሞችም ሆነ በገጠር ህዝብ እነዚህን ወዳደሮች ጠንቅቆ ያውቃቸዋል። ከሚበድሉት ሚሊዮን ህዝብ ተሸሽጎም ሆነ ተደብቆ መኖር የሚቻል አይሆንም። የህዝባዊ አመፅ ተልእኮ በየቦታው እነዚህን ወዳደሮች እየመለመለ ማጥፋት፣ ህዝብን በአገራዊና ዴሞክራሲያዊ ትግሉ ዙሪያ ማሰባሰብና ማስተሳሰር ነው። በዚህ መንገድ እየተጓዘ ግንዱ የሆነውን የወያኔን የግፍ አፋኝ ቡድን መገርሰስ ዋነኛ ዓላማ ነው። ይህ እውን እንዲሆን ደግሞ በየደረጃው ኃይልን መገንባት፣ ወያኔ በዘርና በጎሳ የበደል አገዛዝ ኃይልና ስልጣን የነሳቸውን ክፍሎች ከአመፁ ሂደት ጋር በማያያዝ መልሶ ኃይል እንዲያገኙ ማድረግ ልናልፈው የማንችለው ግዴታችን ነው። የሀገራችን አጠቃላይ ህዝብ ግማሽ የሆኑት ሴቶች መብታቸው እንዲጠበቅና በነጻነት እንዲደራጅ ማድረግ፣ የሰራተኛው ህዝብ መብት ተጠብቆ ምንም ገደብ ሳይጣልበት ለሰራተኛው መብትና ጥቅም በሐቅ የቆሙ አመራሮችን እየመረጠ እንዲደራጅ መቀስቀስና ማደራጀት፣ የመምህራን የተማሪዎች ማህበራት እንዲያብቡና እንዲጎለብቱ መጣር፣ የህዝባችን የመረዳጃና ባህላዊ ማህበሮች እንዲጠናከሩ በከፍተኛ ጥንቃቄ ማደራጀት። Thank you. ሌላኛው ትልቅ ትኩረት ሊሰጠው የሚገባው አገር ተረካቢ ሆነው ወጣት ትውልድ ነው። በሌሎች አገሮች ያለውን ተመክሮ ለጊዜው ብንተው በ1966 ዓ.ም ተመረጠ ህዝባዊ አብዮት ከፋሽስታዊ ወታደራዊ መንግስት ጋር በተካሄደው ግብግብ ወጣቱ የተጫወተውን ሚናና የከፈለውን መስዋዕትነት ማንሳቱ ዛሬ እየተካሄደ ላለው አመጽ የሚሰጠው ትምህርት በቀላሉ የሚገመት አይደለም። በከፍተኛ የሀገርና የዲሞክራሲ ትግል ታንጾ ፋሽስቶችን መግቢያ መውጫ ያሳጣ ለሀገርና ለህዝብ ክብር መስዋዕትን በመዝሙር ጭምር እየገለጸ መራራውን መስዋዕትነት የተቀበለ አኩሪ ትውልድ ነው። ካልባሌ ተግባሮች ርቆ በንቃት ታንጾ ዳገት ቁልቁለት የተጓዘ ከህዝብ ሳይለይ ከተሞችንና ገጠሪቷ ኢትዮጵያን በትግል ያሰፈ ከጽፈኞችም ጋር የተዋደቀ መመኪያ ተምሳሌነትም የሆነ ትውልድ ነው። ዛሬስ ይህን ከመሰለ ወርቅዬ ትውልድ ካልተማርን ከማን ልንማር ነው? ወያኔ በየቦታው እየተቀጣጠለ ባለው የህዝብ መነሳሳት እየተጣበበ የኢትዮጵያ ምድር ቀውጢ እየሆነችበት ነው። ለስልጣን ያበቁት የምዕራብ አገሮችም ሁለገብ ድጋፋቸውን ባይነፍጉትም ይህን ከተገነዘቡት ውሎ አድሯል። ይህ ማለት ግን ከወያኔ ጋር በድርድር የሚፈታ አገራዊ ችግር አለ ወይም ይኖራል ለማለት አይደለም። ኢትዮጵያ እንደ ሀገር ትከበር፣ የህዝባችን መብት ይጠበቅ፣ ፍትህና ርትዕ ይስፈን፣ ሰብአዊ መብት ይከበር ካል የወያኔ መገርሰስ ግዴታ ነው። ሰሞኑን በሌሉበት ትግል አለን፣ ባልተኮሱበት ቦታ ገደል ማረክን የሚሉ ወያኔ ለእርቅ ጠርቷል እያሉን ናቸው። ይህን በየድረገጹ ሲለፈልፉ እየሰማናቸው ነው። የህዝብን ወኔ ለመስለብ የባዕዳንን ተልእኮ በመፈጸም የወያኔን እድሜ ለማራዘም የሚደረግ ሩጫ ነው። ህዝብን ማታለል ግን አይቻልም። ከህዝብ በላይ በህዝብ ላይ የደረሰን ግፍ የሚያውቅ የለም። በአውሮፓው ማህበር ቢሮም ይሁን በአሜሪካ ኮንግረስ ቢሮ በሻዕቢያ ጓሮ መወሸቅ ግፍና በደል አንገፍግፎት የተነሳን ህዝብ አመጽ የሚያቆሙ አይደሉም። ሰፊው ህዝብ አቸናፊ ነው የሚባለውም ለዚህ ነው። ከዘረኛው ቡድን እንደራደራለን የሚሉን ኢትዮጵያን ካለ ወደብ ለማስቀረቱ፣ ትልቁን የጎንደር ክፍል ቆርጦ ለሱዳን ለማስረከቡ፣ ትልቅና ለሚሆኑትን የጎንደር የወሎ ክፍሎች ቆርጦ ነዋሪውን ህዝብ አፈናቅሎና ፈሽቶም ጭምር የምርጥ ዘር ወደሚለው ወደ ትግራይ ክፍል ለማስገባቱ ምን መልስ አግኝተው ይሆን? በበኩላችን ወያኔ ከነግሳንግሱ ከስልጣን ኮርቻው ካልተገረሰሰ፣ በህዝባዊ አመጽ ካልተሰናበተ የሚመለሱ ጥያቄዎች አይሆኑም። ኢትዮጵያም እንዳገር ህዝባችን ከነበብቱ የሚከበሩና የሚታፈሩም አይሆኑም። የኢትዮጵያ ህዝብ አንዱን ጨቋኝ በሌላ በመተካት ነጻነትም ሆነ መብት እንደማያስገኙለት ከመራራ ትግሉ ተምሯል። ህዝባችን አሁን እየተቀጣጠለ ባለው አመጽም እንደምናየው በመሰረታዊ ለውጥ ስልጣንና አገሬን ልረከብ ማለቱን ነው። ተቃዋሚ ነኝ የሚለው ክፍል ምርጫም ብዙ አይደለም። ወይ በትግሉ ሜዳ በእውም ተገኝቶ የህዝብን ፍላጎት ተቀብሎ አመጹን መቀላቀል፣ አሊያም እየተፋፋመ ባለው ህዝባዊ አመጽ ከወያኔ ጋር በአመጹ ነበልባል መቃጠል ነው። ሶስተኛ ረድፍ የሚለው አነጋገር በህዝባዊ አመት ጊዜ ቦታ የለውም። አገር የህዝብ ነው ብለን ለአመጹ ስንተነሳሳ ለህዝባችን ያለን ራእይ እንዳይደናቀፍ የራእዩን ባለቤት ግንባር ቀደም አርጎ መታገልና ማታገል አስፈላጊ ይሆናል። ብዙአኑን በዚህ መልክ ማደራጀት የሚቻለውም አገሪቷ በገቢር የሁሉም መሆኗን በማረጋገጥ የኩልነትና የዲሞክራሲን ሰንደቅ በመቀበል ወያኔ ካመቻቸልን የጠባብነትና የትምክት አረንቋ በመራቅ ነው። ይህ ራእይ ኢትዮጵያን ማዳን፣ ክብሯና ህልውናዋን ማረጋገጥ፣ አንድነቷን መጠበቅ እንደ ቀዳሚ ማየትና መስራት እንደ ዋና መሰረት መታየት ያለበት መሆኑ የሚያከራክር አይደለም። ከዚህ ባሻገር ግን የአንድነት መሰረቱ ዴሞክራሲና እኩልነት መሆኑ በምንም አይነት መዘንጋት የለበትም። መሬት ለራሹ፣ መብት ለህዝቡ፣ ሉዓላዊነት ለኢትዮጵያ፣ ድሃው ይማር፣ የኑሮ ዋስትና ለብዙሃኑ፣ እኩልነት በህግ ፊት፣ ፍትህ ይንገስ፣ እነዚህን የመሳሰሉት ለአመታት የታገልንላቸው የሰብአዊና የዲሞክራሲያዊ መብቶች የህዝብ ስልጣንና ወሳኝነት ማረጋገጫ ዓላማዎች ይህንኑ አገር የማዳንን ግዳጅ አጅበውና ትርጉም ይዘት ሰጥተው መገኘት ይጠበቅባቸዋል። አገር ከህዝቦች ውጪ የምትገለጽ ግዑስ ክስተት አይደለችምና ታሪኳን በደማቸው ጽፈው ሞተው ሕያውነቷን ያረጋገጡላትን ልጆቿን ጠረን ማሽተት፣ መልካቸውን መምሰል፣ የልብ ትርታቸውን ማጀብ፣ ራያቸውን መሆን ይኖርበታል። ትግላችን በተለወጠ የአካባቢና ዓለም አቀፋዊ ሁኔታ ውስጥ እየተካሄደ ያለ በመሆኑ የሀገራችን ዕጣ አማረ ተበላሸ ግድ የሌላቸው ባዕዳን በዝተውና አንዳንዶቹ ይችን ታሪካዊ አገር በማንበርከክና በመበጣጠስ ብሔራዊ ጥቅማችን ይጠበቅልናል ብለው ስለተሰለፉ ይህን ሁሉ በማጤን ጽናትን ከስልት አገር ወዳድነትንና አርበኝነትን ከሁለገብ ግንዛቤና ሰፊ አመለካከት ከህብረትና ከቆራጥነት ጋር አጣምረን መገኘት ይኖርብናል። በተለወጠ ሁኔታ ውስጥ በስልት በብልሃት እየቀዘፍን ትግላችንን ከዳር ከግቡ ማድረስ ይጠበቅብናል። የደረስንበት የታሪክ አደገኛ ምዕራፍ የሀገራችን ህልውና በዘረኛ ቡድን ከፍተኛ ጉዳት እየደረሰባት ያለበት ነው። ስለዚህም የዴሞክራሲና የእኩልነት መርህ የአንድነት ፍላጎታችንን አጃቢ በማድረግ አገራችንን ከጥፋት ለማዳን በህብረት መታገል፣ ቆርጠን መታገል፣ አምረን መታገል አለብን። ለውድ አገራችን ህይወታቸውን የሰጡ ጀግኖቻችን የፈሰሰው ደማቸው ዛሬም ጀግኖች ማፍራቱን አላቋረጠም። ስለዚህም ዛሬም የአርበኞች አገር መሆኗን ማስመስከሪያና ባንዳውንና ዘረኛውን እንደገና ማሳፈሪያ ወቅት ላይ ነን። ኢትዮጵያዊነታችን የሚፈተንበት የቁርጥ ቀን ላይ ተገፍተን ደርሰናል እንላለን። ዛሬም እየተፋፋመ ባለው አመጻዊ እንቅስቃሴ የፋኖ ተሰማራ ጥሪ በዱር በገደሉ በከተሞች በገጠሩ በድምጽና ከልብ ጭምር እየተዘመረ ነው። ረጅሙ የትግል ጉዞ በኢትዮጵያ ህዝብ አቸናፊነት ይገባደዳል። ድልና ክብር ምን ጊዜም የህዝብ ነው።
Thank you.